ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ ሰኔ 24 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ለምሽቱ ያዝናቸውን ቅንብሮች ላስተዋውቅ። ኢትዮጵያን እየገጠሟት ካሉት ፈተናዎች አንጻር በሀገሪቱ የተሻለ እድል እንዲመጣ በሚያስችላት መንገድ ላይ ነች።
የመጀመሪያው መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጪ የነበረው ከሞላ ጎደል አሁን የለን። እሱ አልተሳካልን። እንዲሁም በተቃራኒው ይህን ነው ይዛ ያለንበት ወይም የሌለንበት ሁኔታ የሚቀጥሉትን 20 ዓመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደለም። እኔ አሁንም የማምነው በሚቀጥሉት 16-17 ዓመታት ውስጥ ብንሰራ የሚገባን መሬት ስራ በሚገባ ከሰራን ንጋቱን ማይቀሬ።
በቅደም ተከተል የተሰሙት የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪ ፕሮፌሰር መረራ ጉዲና እና የዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ አክሊሉ ናቸው። ከ3 ዓመታት በፊት ዴስቲኒ ኢትዮጵያ የኢትዮጵያ አማራጭ መዳረሻዎች በሚል ይፋ ካደረጋቸው 4 ሲናሪዮዎች ውስጥ ኢትዮጵያ በየትኛው መንገድ ላይ ነች? በመከክሩ ተሳታፊ የነበሩ ምሁራንን አነጋግረናል። በዚህ ዙሪያ የተዘጋጀው ሰፊ ዘገባ ከዜና በኋላ ይቀርባል። በሁለተኛው አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ተሰናድቷል። ፕሮግራሙን ንጉሱ ታምሬ ያቀናብርልናል። ዋና አዘጋጅ ጽዮን ግርማ ነች። በቅድሚያ የምሽቱ የዓለም ዜና ይቀርባል። አብራችሁን አምሹ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዳ ወሌ ነኝ። ኢትዮጵያ የቴሌኮሙኒኬሽን አገልግሎቷን ይበልጥ ለግል ዘርፉ ክፍት ለማድረግ ለሁለተኛ የግል ኩባንያ ፈቃድ ለመስጠት ጨረታ ማውጣቷን የኤኤፍፒ ዘገባ አመልክቷል። በዓለም ዝነኛ የሆኑ የቴሌኮም ኩባንያዎች ኢኮኖሚያ በፍጥነት በማደግ ላይ በምትገኘው አገር ገብተው የእድሉ ተጠቃሚ እንዲሆኑ እንጋብዛለን ሲል የኢትዮጵያ ኮሙኒኬሽን ባለሥልጣን ትናንት አርብ ባወጣው ጨረታ ላይ አስታውቋል። የኬንያው ሳፋሪኮም በኢትዮጵያ የቴሌኮም አገልግሎት በመስጠት የመጀመሪያው የግል ኩባንያ ሆኗል። የደቡብ አፍሪካው ኤምቲኤን በጨረታው ያቀረበው ገንዘብ ዝቅተኛ በመሆኑ ውድቅ ተደርጓል። ባለፈው ጥቅምት ስራውን የጀመረው ሳፋሪኮም እስካሁን 2.1 ሚሊዮን ደንበኞች ሲኖሩት ወደ 10 ሚሊዮን የማሳደግ እቅድ እንዳለው አስታውቋል። ሳፋሪኮም በቅርቡ ገንዘብ የማስተላለፍ ፈቃድ ከብሔራዊ ባንክ አግኝቷል። ለውጭ ኩባንያ የተሰጠ የመጀመሪያው ፈቃድ መሆኑ ታውቋል። መንግስት ባለፈው የካቲት የኢትዮጵያን 45% የቴሌኮም ገበያ ወደ ግል ለማዛወር ፍላጎት እንዳለው አስታውቆ ነበር። በሶማሊያ የአፍሪካ ህብረት ሰላም አስከባሪ ኃይል የመጀመሪያው ዙር ወታደሮች ቅነሳን ማጠናቀቁን አስታወቀ። አትሚስ በመባል የሚታወቀው በሶማሊያ የአፍሪካ የሽግግር ልዑክ ትናንት እንዳስታወቀው 7 ወታደራዊ ሰፈሮችን ለቆ ለሶማሊያ የጸጥታ ኃይሎች አስረክቧል። ወደፊት አጠቃላይ የጸጥታ ሥራውን ለሶማሊያ ጦር የማስረከቡና ሙሉ ለሙሉ የመውጣቱ ጅማሬ እንደሆነ ተጠቁሟል። ትናንት በተጠናቀቀው የፈረንጆች ሰኔ ወር 2000 ወታደሮችን የማስወጣቱ አንደኛው ዙር ቅነሳ ተጠናቋል ሲል ልዑኩ ያወጣውን መግለጫ ጠቅሶ ኤኤፍፒ ዘግቧል። የመጀመሪያው ዙር ወታደራዊ ሰፈሮችን የማስረከቡ ሥራ ከሶማሊያ የሽግግር ዕቅድና የተባበሩት መንግሥታት ካወጣው የውሳኔ ሐሳብ አንጻር እጅግ አስፈላጊ እርምጃ እንደነበር የልዑኩ የአቅርቦት ኃላፊ ቦስኮ ሲቦንዳቪ ተናግረዋል። የጸጥታው ምክር ቤት ባለፈው ማክሰኞ የአፍሪካ ህብረትን ኃይል ቆይታ ለተጨማሪ 6 ወር አስረዝሟል። በመጪው መስከረም መጨረሻ ግን 3000 ወታደሮችን ከሶማሊያ እንዲያስወጣ ይጠበቃል። ከኢትዮጵያ፣ ኬንያ፣ ዩጋንዳ እንዲሁም ከሌሎች የአፍሪካ ሀገራት የተውጣጡ 19000 ወታደሮች በሰላም አስከባሪ ልዑክ ውስጥ ሲኖሩ እስከሚቀጥለው የፈረንጆች ዓመት መጨረሻ ድረስ ሙሉ ለሙሉ ለቀው ይወጣሉ ተብሏል። በኬንያ ትናንት አርብ ምሽት በደረሰ የመኪና አደጋ 50 የሚደርሱ ሰዎች ሞተዋል። በምዕራብ ኬንያ አንድ ትልቅ ዕቃ ጫኝ መኪና ሌሎች መኪኖችን በመደዳ በመግጨቱ አደጋው እንደተከሰተ ታውቋል። የቤት መኪኖች፣ ሚኒባሶች፣ ሞተር ብስክሌቶችና ሌሎች ዕቃ ጫኝ መኪኖች እርስ በእርስ በመጋጨታቸው 52 ሰዎች ሕይወታቸው ሊያልፍ ችሏል። በአካባቢው የጣለው ኃይለኛ ዝናብ የአደጋ ስራውን ማጓተቱን ቀይ መስቀል አስተውቋል። አገሪቱ ከመዋሽ ቤተሰቦች ጋር በመሆን በአሰቃቂ አደጋው ህይወታቸውን ላጡት ዜጎች በጋራ ታዝናለች ሲሉ ፕሬዚደንት ዊሊያም ሩቶ በትዊተር መልእክታቸውን አስተላልፈዋል። በህንድ ደግሞ ዛሬ ማለዳ በደረሰ ሌላ የመኪና አደጋ ቢያንስ 25 ሰዎች ህይወታቸውን አጥተዋል። ሰዎችን ጭኖ ይጓዝ የነበረ አውቶቡስ በእሳት በመቀጣጠሉ ህይወት ሊጠፋ ችሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተመድ የሰላም ልዑክ በማሊ ያለው ተሳትፎ መጠናቀቁን ተከትሎ ሩሲያ ለአገሪቱ የማያቋርጥ ድጋፍ እንደምትሰጥ መግለጿን የማሊ የውጭ ጉዳይ ሚኒስቴር ትናንት አስታውቋል። የጸጥታው ምክር ቤት በማሊ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አገሪቱን ለቆ እንዲወጣ መወሰኑን ተከትሎ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አገራቸው በወታደራዊ ሰብአዊም ሆነ ኢኮኖሚያዊ መስክ ለማሊ የምታደርገውን የማያቋርጥ ድጋፍ ታድሳለች ሲሉ ቃል መግባታቸውን የማሊው የውጭ ጉዳይ ሚኒስቴር በማኅበራዊ ሚዲያ በለቀቀው መልእክት አስታውቋል። በማሊ የሚገኘው ወታደራዊ ሁንታ ከሩሲያ ጋር ካበረ በኋላ በአገሪቱ የሚገኘው የተመድ ሰላም አስከባሪ ኃይል እንዲወጣ ጠይቋል። ከሁለት ሳምንት በፊት የማሊው የውጭ ጉዳይ ሚኒስትር አብዱላሂ ዲዩብ የተመድ ልዑክ ሥራው በመክሸፉ አገራቸውን ጥሎ እንዲወጣ የጸጥታው ምክር ቤትን ጠይቀዋል። ምክር ቤቱ በትናንቱ ውሎ በማሊ የሚገኘው የሰላም አስከባሪ ኃይል እንዲወጣ በአንድ ድምፅ ወስኗል። በማሊ የሚገኘው ሁንታ ከሞስኮ ጋር በመወገን የሩሲያን ቅጥር ወታደራዊ ቡድን ቫግነር ወደ አገሪቱ አስገብቶ የነበረ ሲሆን ባለፈው ሳምንት የቫግነሩ ቡድን በሩሲያ መከላከያ ላይ ማመፁን ተከትሎ ግን ማሊ ለሞስኮ ያላትን አጋርነት ወዲያውኑ አስታውቃለች። በመጨረሻም የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ዛሬ ሄይቲን ጎብኝተዋል። በአገሪቱ ወሮበሎች ዋና ከተማዋን ፖርቶ ፕሪንስን ጨምሮ ተቆጣጥረው በፈጠሩት ሁከትና ዝርፊያ ችግር ላይ የወደቀችው አገር ጉዳይ ትኩረት እንዲያገኝ ነው ተብሏል። የሄይቲ መንግሥት ከዘጠኝ ወር በፊት ሰላም አስከባሪዎች ከሌሎች አገሮች ተልከው አገሪቱን እንዲያረጋጉ ያቀረበውን ጥሪ ጉተሬዝ ደግፈው ነበር። ነገር ግን አንድም አገር እስካሁን በፈቃድ ኃይሉን የላከ እንደሌለ ታውቋል። አድማጮች፣ ለዜና የተመደበው ሰዓት በዚሁ ተጠናቋል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
ዓለም ዜናዎችን አድምጠን ተመልሰናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት ቨርቹዋል ቻነል 57 ላይ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። መግቢያው ላይ ወደ አስተዋወቅኩት ውይይት እንሻገራለን። አብራችሁን ቆዩ። በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ 50 ተጽዕኖ ፈጣሪ ሰዎች ወይም የሐሳብ መሪዎች በስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው እጣ ፈንታዎች ዙሪያ መክረው ይፋ ካደረጓቸው ሰባራ ወንበር፣ አጼ በጉልበቱ፣ የፉክክር ቤት የተሰኙ ሶስት አደጋ ካዘሉ እጣ ፈንታዎች እና ብቸኛ በጎ አማራጭ ሆኖ ከቀረበው ንጋት የተሰኘ የኢትዮጵያ አማራጭ መዳረሻዎች ውስጥ ኢትዮጵያ በየትኛው መንገድ ላይ ነው የምትገኘው? በኢትዮጵያ እንዲካሄድ ለሚታሰብ የሰላምና የእርቅ ጥረትስ ምን ያህል እገዛ ያደርጋሉ? በሚል ስመኝሽ የቆየ በምክክሩ ተሳታፊ የነበሩ ባለሙያዎችንና ምክክሩን ያዘጋጀው የዴስቲኒ ኢትዮጵያን አስተባባሪ አነጋግራ ያሰናዳችው ዘገባ የመጀመሪያ ክፍል በትናንትናው ምሽት ዝግጅታችን ቀርቦ ነበር። ለዛሬ ደግሞ ሰፋ ያለውን ሁለተኛውን ክፍል እንደሚከተለው አሰናድተዋለች።
በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ 50 ተጽዕኖ ፈጣሪ ሰዎች ወይም የሐሳብ መሪዎች ለስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው እጣ ፈንታዎች ዙሪያ መክረው አራት ሴናሪዮ ያሏቸውን መዳረሻዎች አስቀምጠው ነበር። እነዚህ ሰባራ ወንበር፣ አጼ በጉልበቱ፣ የፉክክር ቤትና ንጋት የተሰኙትና በወቅቱ በኢትዮጵያ የነበረውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተግዳሮቶች መነሻ በማድረግ በቀጣይ 20 ዓመታት ምን ሊከሰት እንደሚችል የሚያመላክቱት መዳረሻዎች ለኢትዮጵያ የተሻለ ድል እንዲመጣ መወሰድ ያለባቸውን እርምጃዎች የሚያመላክቱ መሆናቸው ተገልጾ ነበር። ከነዚህ ውስጥ ሰባራ ወንበር ኢትዮጵያ ላሉባት ችግሮች የሚሰጠው ምላሽ የተገደበ፣ ለችግሩ የማይመጥንና በቀላሉ የሚሽመደመድ አዘይ በጉልበቱ ማናለብኝነት አምባገነንነትና ፈላጭ ቆራጭነት የሚነግስበት እንዲሁም የፉክክር ቤት እኔ በልጣለው በሚል የፉክክር መንፈስ የተሞላና ትልሎች የራሳቸውን ጡንቻ የሚያፈረጥሙበት መዳረሻዎች ሲሆኑ አራተኛውና በንጋት የተሰየመው መዳረሻ ደግሞ በውይይት በርቅና በተቋማት ግንባታ ላይ የተመሰረተ አካሄድን የሚያሳዩ ናቸው። ኢትዮጵያ በወቅቱ ለነበረባት ተግዳሮቶች የሚሰጡ ምላሾች ያመላክቷቸዋል የተባሉት እነዚህ አራት ሲናሪዮች ወይም መዳረሻዎች ህዳር 24 2012 ዓመተ ምህረት ለህዝብ ይፋ ከተደረጉ በኋላ ባሉት 3 ዓመት ከግማሽ ጊዜ ውስጥ በኢትዮጵያ አዳዲስ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶች ተፈጥረዋል። በሰሜን ኢትዮጵያ የተካሄደው ጦርነት፣ የኮቪድ ወረርሽኝ፣ በኦሮሚያና ሌሎች ክልሎች አዲስ የተቀሰቀሱና የቀጠሉ ግጭቶች እንዲሁም በአፍሪካ ቀንድ ለአመታት የዘለቀው ድርቅ ለበርካቶች ህይወት መጥፋትና ለሚሊዮኖች ከቤት ንብረት መፈናቀል ምክንያት ሆነዋል። ከዚህ በመነሳት ከተለያየ የፖለቲካ አመለካከት ብሔር ጾታና ሃይማኖት የተውጣጡት የህብረተሰብ ክፍሎች በስምምነት ካስቀመጧቸው እጣ ፈንታዎች ኢትዮጵያ በየትኛው መንገድ ላይ እየተጓዘች ነው የሚለውን ጥያቄ በመክክሩ ተሳታፊ ለነበሩት የሴናሪዮ ቡድን አባላትና የመክክሩን ሂደት ላስተባበረውና በተቀረጹት መዳረሻዎች መሰረት ሀገራዊ መክክሮችን በማካሄድ ለሚንቀሳቀሰው ዴስቲኒ ኢትዮጵያ አቅርበናላቸዋል። ከነዚህ መካከል አንዱ የኦሮሞ ፌደራሊስት ኮንግረስ ወይም ኦፌኮ ፕሬዝዳንት መረራ ጉዲና ኢትዮጵያ ቀስ በቀስ በሚደረግ የተቋማት ግንባታ ይደረስበታል በተባለ ዲሞክራሲያዊ ሽግግር ከተመሰለውና ብቻኛ በጎ አማራጭ ሆኖ ከቀረበው ንጋት በተቃራኒው እየሄደች ነው ይላሉ።
የመጀመሪያው መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጪ የነበረው ከሞላ ጎደል አሁን የለም። እሱ አልተሳካልንም። እንዳውም በተቃራኒው ይህን ነው ይሳ። ሌሎቹ በተለያዩ ደረጃዎች እየተፈጸሙ ናቸው። የአዘ በጉልበቱም ጥያቄ እያየነው ነው፣ እየመጣ ነው። የፉክክር ቤትም የፖለቲካ ኃይሎች ከመተባበር ይልቅ የመጣለ ፖለቲካው ቀጥሎበታል። ሰባራ ወንበርን የሚባለው ከቡና ጎደል እየተከሰተ ነው። ስለዚህ ሶስቱ እየተከሰቱ ናቸው በተለያዩ ደረጃዎች።
ፕሮፌሰር መረራ ኢትዮጵያ ተስፋ ሰጪ ከሆነው ንጋት በተቃራኒ ወደ ተቀመጡት ሶስት መዳረሻዎች እየተጓዘች ለመሆኑ የሚያመላክቱ ከሰላምና ጸጥታ፣ ወቅታዊ ፖለቲካና ኢኮኖሚያዊ መስተጋብር ጋር የተያያዙ ምክንያቶች መኖራቸውን ጨምረው ያብራራሉ።
በኢትዮጵያ ታሪክ ባልታየ መንገድ በሰሜን ኢትዮጵያ የነበረው እልቂት አንዱ ማሳያ ነው። አብዛኛው ኦሮሚያ አሁን ለምሳሌ አትሰፊ የሆነ የግጭት የጦርነት ሜዳ ሆኗል። ሌላ ማሳያ ነው። ፖለቲካ ሜዳሩ እንደኛ አይነቱ ተገብቶ ወጥን አንዳንዶቹ እስከ ጦር ሜዳ፣ የትግራይ ጦርነት፣ የኦሮሚያ አካባቢ ያለው ጦርነት፣ ሌሎች የፖለቲካ ቀውሶች ውስጥ በተለያየ ደረጃ የገቡ አሉ። በቀጥታም ሆነ በተዘዋዋሪ ለምሳሌ የተሳተፉ ሰዎች የማውቀው ሰው ለምሳሌ በሀገር ክደት ተከሶ ኢትዮጵያ የማይገባ አለ። ህገ መንግስታዊ ስርዓትን በጉልበት ለመገርሰስ ለማውረድ ተንቀሳቅሳለች ተብላ ተከሳ እስር ቤት የተወረወረች ሴት አለች። እንዲህ እየተባለ እንግዲህ ማሳያዎቹ ግልጽ ናቸው ማለት ባለበት አጠቃላይ ቀውስ አገሪቷ እንዳሁም እጅግ በጣም አደገኛ ወደሆነ ወደ መስቀለኛ መንገድ መገፋቷ እነዚህ ነገሮች ያሳያሉ ማለት ነው።
ደቡብ አፍሪካ ረጅም ዘመን ያስቆጠረውን የፖለቲካ ቀውሷን ለመፍታት በተቸገረችበት ወቅት ሀገሪቱ እንዳትበታተን ቁልፍ ሚና መጫወቱ ከሚገለጽለት ተመሳሳይ እንቅስቃሴ የተወሰደውን ሴናሪዮ ያሰናዳው ዴስቲኒ ኢትዮጵያ አስተባባሪ የሆኑት ዶክተር ንጉሱ አክሊሉ ግን በፕሮፌሰር መረራ ሐሳብ ሙሉ ለሙሉ አይስማሙም። በርግጥ ኢትዮጵያ ያለፈችበት ያለችው ውጥንቅጥ በቀላሉ ወደ ንጋት የሚወስዱ አይመስሉም የሚሉት አቶ ንጉሱ፣ ሆኖም ለንጋት የተሰጠው የጊዜ ገደብ 20 ዓመት እንደመሆኑ ወደ ንጋት ለመሄድ አሁንም ተስፋ አለ ይላሉ።
እና በእኔነት አሁን አንደኛ አሁን ያለንበት ወይም የሚሄድበት ሁኔታ የሚቀጥሉትን 20 ዓመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደለም። እኔ አሁንም የማምነው በሚቀጥሉት 16-17 ዓመታት ውስጥ ብንሰራ የሚገባ መሬት ስራ በሚገባ ከሰራን ንጋት ምንም አይቀሬ እና እነዚህ አሁን ያለፍባቸው ያሉ ነገሮች የሂደት ጉዳይ ናቸው እንጂ እንደ ችግር የምንቆጥራቸው አይደለም። ምክንያቱም ለዘመናት የተዘሩት ዘሮች ናውን እየበቀሉ ያሉት። አሁን ደግሞ ጥሩ ዘር ከዘራን በሚቀጥሉት ዓመታት ይሁን ወይም ነጭ ዓመታት የተሻለ ነገር እየመጣ ይሄዳል እና አሁን ያጨዳ ጊዜ ላይ ነው፣ የመከር ጊዜ ላይ ነው ያለነው። እኛም ከኛም በፊት የነበሩ ታላላቆቻችን የዘራነውን ነገር እያጨድ ነበር እና አሁን ግን እኛ ኮንሽስ ሆነን የጥሩ ነገር እየዘራን መሄድ ከጀመርን በሚቀጥሉት ዓመታት ውስጥ ንቃት ማመጣት ምንም ምክንያት የለም።
ዶክተር ንጉሱ ተስፋ የጣሉበት የንጋት መዳረሻ በውስጡ የያዛቸው 12 መሰረታዊ መስፈርቶች አሉት። ከነዚህ መካከል የዜጎች በኢትዮጵያ ጣፈንታ ላይ በቀናነት መነጋገር መቻል፣ የተፎካካሪ ፓርቲዎች የድርድር ሂደት፣ ነጻና ፍትሃዊ ምርጫ መኖር፣ ጠንካራ የተቋማት ግንባታ፣ በሕገ መንግስቱ ዙሪያ የሚደረጉ ሚዛናዊ ውይይቶችና የኢኮኖሚ እድገት እንደማሳያነት ተጠቅሰዋል። ከዚህ ረገድ አሁን ኢትዮጵያ ውስጥ ችግሮች የመግሰፋቸውን ያክል የንጋትን መንገድ የሚያመላክቱ ወደ ሰላምና መረጋጋት ሊወስዱ የሚችሉ በጎ ጅምሮችና ተቋማዊ እንቅስቀሳዎች መኖራቸውንም ማስተዋል ይገባል የሚሉት ዶክተር ንጉሱ የሀገሪቷን ችግሮች ከጠመንጃ ፈሙዝ ወደ ጠረጴዛ ዙሪያ ለማምጣት የሚደረጉ ጥረቶች ለንጋት መንገድ ጠራጊ ናቸው ይላሉ።
ሀገራዊ ምክክር መጀመራለብን ብለን ብዙ እርምጃ ሄደን ወደ 8 የሚጠጋ ተቋማት ብዙ ስራ ከሰራን በኋላ መንግስት ለጉዳዩ በጣም ትኩረት ሰጥቶ ይሄ ነገር እንደውም በመንግስት ደረጃ ማንዴት ተሰጥቶት ኃላፊነት ተሰጥቶት በአዋጅ ሊቋቋም ይገባል ብሎ ሀገራዊ ምክክር ኮሚሽን ተቋቁሟል። 11 ኮሚሽነሮች ስራ ጀምረዋል እና ይሄ በኢትዮጵያ ታሪክ ሰምተንም አይተንም የማናውቀው ነገር። ሁለተኛ የተቋማትን ግንባታ በተመለከተ ባለፉት 5 ዓመታት ውስጥ እማንክዳቸው በጣም ጠንካራ ተቋማት ተገንብተዋል። ለምሳሌ የሰብአዊ መብት ኮሚሽን ሁላችንም እንደምናውቀው ከአሁን በፊት ተለማምደን በማናውቀው ሁኔታ አገሪቱ ውስጥ ያሉትን ሰብአዊ መብትን በተመለከተ ያሉትን ነገሮች በሚገባ በግልጽ ለህዝብ እያወጣ ለመንግስትም ለዓለም አቀፉም ማህበረሰብ በግልጽ እያወጣ መግለጫ ይሰጣል፣ ምክር ይለግሳል። እንዲህ ያንን ነገሮች እናያለን እና ይሄ በጣም የሚያበረታታ ትልቅ ነገር ነው። ከአሁን በፊት እንደዚህ አይነት ነገሮች ሲደረጉ ሁላችንም የምናስታውሰው እንደነዚህ አይነት ተቋማትን አፍ ማዘጋት ነበር የምናውቀው። ግን እነዚህ ተቋማት ተጠናክረው አሁንም ስራቸውን እየሰሩ ነው። የምርጫ ቦርድ ሌላው ጥሩ ምሳሌ ነው። ምርጫ ብዙ ጊዜ ኢትዮጵያ ውስጥ ተደርጓል። ባለፈው ጊዜ የተደረገው ምርጫ ግን አሁን መጨረሻ ላይ የተደረገው ምርጫ በማንኛውም መስፈርት በፊት ከተደረጉ ምርጫዎች በጣም የተሻለ ነበር።
ኢትዮጵያ ለምትገኝበት የፖለቲካ አጣብቂኝ መፍትሄ ለማቅረብ የተጠነሰሰው ዴስቲኒ ኢትዮጵያ ሁሉን አቀፍ በሆነ ሂደት ያሳካውን ምክክርና በሪፖርት መልክ ይፋ ያደረጋቸውን የኢትዮጵያ አማራጭ መዳረሻዎች ያሰናዳው ከደቡብ አፍሪካ በተጨማሪ ሴናሪዮን በጥቅም ላይ አውለው የፖለቲካ ቀውሶቻቸውን መፍታት ከቻሉ እንደ ኮሎምቢያ፣ ጓቲማላ፣ ታይላንድና ሜክሲኮ የመሳሰሉ ሀገሮችን እንደ ምሳሌ በመውሰድ ነው። ዋና አላማውም ኢትዮጵያን እያጋጠሟት ያሉት ፈተናዎች ምንድናቸው? ከፈተናዎቹ አንጻር ያሉት መጻኢ ዕድሎች ምን ናቸው? ከነዚህ መካከል ለኢትዮጵያ የተሻለ ዕድል እንዲመጣ መወሰድ ያለባቸው እርምጃዎችስ የትኞቹ ናቸው ለሚሉ ጥያቄዎች ግልጽና ገንቢ መፍትሄ ለማፈላለግ መሆኑን ተቋሙ ይገልጻል። ዶክተር ንጉሱ የተቋማቸውን ተቋማት ጨምሮ ሌሎች ዲሞክራሲያዊ ተቋማትን መገንባት አልተቻለም ሲሉ የሚከራከሩት ፕሮፌሰር መረራ እንደሚሉት ግን ዴስቲኒ ኢትዮጵያ ያሳባሰበው ቡድን በዝርዝር ባስቀመጣቸው እያንዳንዱ ሴናሪዮች መሰረት አሁን በኢትዮጵያ ፖለቲካ ውስጥ የሚታዩ ተግዳሮቶች ኢትዮጵያ ወደ ንጋት እንዳትጓዝ ማነቆ ሆነዋል ይላሉ።
በአጠቃላይ ለዛ የመንግስት ተቋማት የሚባሉ በዛን ጊዜ አንስተን የተረጋገጥንባቸው ይሻካሉ ብለን የገመናቸው ከፍርድ ቤት ጀምሮ፣ ከምርጫ ቦርድ ጀምሮ፣ ከጸጥታ አካላት ግንባታ ጀምሮ፣ ከአስተዳደራዊ ተቋማት ግንባታ ጀምሮ እነዚህ በሙሉ በእኔ እይታ ወደ ኋላ ነው የሄዱት እንጂ ወደፊት ይቀጠሉበት ሁኔታ አለ። ለምሳሌ ፍርድ ቤት ሲፈታ ፖሊስ አልፈታም ይላል። የህግ በላይነት የሚባለው እንግዲህ ማን ነው የሚያዝበት ስትይ ያስቸግራል። ፍርድ ቤት ነው የሚያዝበት ወይስ ፖሊስ ነው? የምንገነባቸው ነገሮች እንዳሁ የነበሩትን ሁሉ በአንዳንድ ነገሮች እየፈረሱ ቅድም እንዳልኩሽ ወደኋላ እየሄዱ ናቸው እና ማደግ መገንባት ካልተቻለ ምንድን ነው?
ሌላው በሴናሪዮቹ ቀረጻ ወቅት ተሳታፊ የነበሩት ምሁር ዶክተር አርካ ቦታ ናቸው። ዶክተር አርካ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ክፍል መምህር ሲሆኑ የፖለቲካል ሳይንስ ተማሪዎችንም ያስተምራሉ። ኢትዮጵያ ወደ ንጋት እየተጓዘች ነው ማለት የሚቻለው ከግጭት ነጻ መውጣትንና በሰላማዊ መንገድ መታገልን ጨምሮ በንጋት ውስጥ የተካተቱት 12ቱም ነጥቦች ሲፈጸሙ ነው የሚሉት ዶክተር አርካ በተለይ በኢትዮጵያ ፖለቲካ ባለፉት 3 እና ከዛ በላይ አመታት የሚስተዋለው ሂደት አንገቱን ያላጠናከረ ህፃን ልጅ አይነት ነው ይላሉ።
ፖለቲካ ማለት የህግ አስተዳደር ማለት ነው፣ ህግ በላይነት ማለት ነው። ዛሬ ስናይ የህግ በላይነት ምን ያክል ነው በኢትዮጵያ እየተረጋበረ ያለው ፕራክቲስ እየሆነ ያለው? ወደ ንጋት ለመጓዝ የምንችለው እና ማጓዝ የምንችለው ምንድን ነው? ህግ ነው። ይህንን ስናይ ጥቅም ያለ ሁኔታዎችን እናያለን። ሌላ ፖለቲካ የምናየው ነገር የግጭቶች፣ የመፈናቅሎች፣ የስደቶች መበራከት፣ ዜጎች በሀገራቸው እንደፈለጉ በፈለጉበት ቦታ ህገ መንግስቱ እንደሚፈቅደው ህገ መንግስቱ እንደምለው ዞሮ ሰርቶ አግኝቶ ለብሶ አግኝቶ አልምቶ ለምቶ መኖር ያለመቻል ሁኔታዎች በዛ የምታዩ መሆናቸውን ይሄን እንግዲህ ምንም የምትጠበቅ ነገር አይደለም።
ዶክተር አርካ ከኢኮኖሚውም አንጻር በንጋት እንደተቀመጠው ምጣኔ ሀብት እያደገ የግሉ ተሳትፎ ከመንግስት ካፒታል እድገት ጋር ተመጣጥኖ እየተጓዘና ሙስናን የሚያጠፋ ስራ እየተሰራ እንዳልሆነና ይልቁንም በተቃራኒው እየተጓዘ እንደሆነ ያመለክታሉ።
እንኳን ዳ ቀርቶ መካከለኛ ደሞዝ የሚያገኝ መካከለኛ የኑሮ ደረጃ ላይ የሚገኝ ቤተሰብ እንኳን በኑሮ በጣም ስበሳች እና ደታያለች ተሰማያለች። ራስሽ ደግሞ የዛው አካል ስለሆንሽ ሄደሽ ስታይ የእቃዎች ዋጋ መናር፣ የምግብ እቃዎች ዋጋ መናር፣ የሚለበሱ ልብሶች ዋጋ መናር፣ የቤት ቁሳቁሶች ዋጋ መናር፣ ቤት ለመገንባት የሚፈልግ ሰው ብኖር የሲሚንቶች ሰማይ መውጣት፣ ያልጨመረ ያልናረ ነገር የለም። ይሄ የኢኮኖሚ ሲትዌሽኑ በዚህ አይነት ኢኮኖሚ ሲትዌሽን ሪሊ ኢትዮጵያ ወደ ንጋት ትጓዛለች ወይ? ጥናታችን ይህንን ያመላክታል ወይ ስንል ከሁኔታው በፍጹም እየተለወጠ እኛ እንደተመኘነው ንጋት ልንተስፋ እንዳደረግ ነው ይነጋላታል እንዳለው አይነት ሳይሆን ከዛ ወደ ተቃራኒው አይነት ሁኔታዎች እየተከሰቱ ስመጡ በማየት በራሴ በኩል እኔ በጣም ይሰጋለሁ።
ዶክተር አርካን ከሁሉም የሚያሳስባቸው ግን የኢትዮጵያ ፖለቲካ ከቀራኔና ከጥላቻ ይልቅ የይቅርታና እርቅ አስተሳሰቦች በማህበረሰቡ ዘንድ እንዲሁም በመደበኛና ማህበራዊ መገናኛዎች በየለቱ ተቀባይነታቸው እየጨመረ ይመጣል ከሚለው የንጋት መዳረሻ ነጥብ የበለጠ እየራቀ መሄዱ ነው።
ወደ አንድነት አመጣንም፣ ወደ አንድ ሀገር ግንባታ አመጣንም፣ ወደ ሰላም መንገድ አመጣንም ያልናቸው የዘውግ ፖለቲከኝነት ጨመረ፣ ኤትኒክ ፖለቲሳይዜሽን ጨመረ። ኢትዮጵያ የ85 ቤተሰቦች ሀገር እንደሆነች ግልጽ ነው። ይህ ማንም የማይክደው ሪያሊቲ ነው፣ በመሬት ላይ ያለ እውነታ ነው። እውነታን መካድ አይቻልም። ግን ከኮንቴክስት ውጭ አንዱ ብሔረሰብ ሌላውን ብሔረሰብ ካላጠፋው የሚል ከሆነ ከብሔረሰብ ጥያቄነት ወደ ዘረኝነት የትና እኔ ብቻ ልኑር ሌላው ላጥፋ ነው የሚሆነው። ይሄ አደገኛ ነው። ይሄ ከሴናሪዮ አላማና ከሴናሪዮ ቲችንግ ከኛ ጥናት ውጪ ነው የሚሆነው። ወንድማማችነትን እህትማማችነትን ማራመድ የምን በደስቲኒ ዶኩመንት ውስጥ አለ። ይህ ትልቅ ቃል ነው። አንዱ ሌላው እንደ ወንድም ካላየ፣ እንደ ጠላት ካየ፣ በአንገት ካረደ ይሄ ነው አሁን እየመጣ ያለው።
በምክክሩ የተሳተፉትና ያነጋገርናቸው የሐሳብ መሪዎች የኢትዮጵያ አማራጭ መዳረሻዎች ተብለው የተቀረጹት ሐሳቦች እንደታሰበው ወደ ህዝቡ አለመስረጻቸውና የጥናቱ ተሳታፊ የነበረው መንግስትም እየተገበረው አለመሆኑ እንደሚቆጫቸው ይገልጻሉ። ሰነዱ በሰነድነት ብቻ ተንጠልጥሎ ቀርቷል ሲሉ ይሟገታሉ። የዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ ግን ተቋማቸው ከሃይማኖት አባቶች፣ የታሪክ ባለሙያዎች፣ ከፖለቲካ ፓርቲዎችና ወጣቶችን ጨምሮ ከተለያዩ የህብረተሰብ ክፍሎች ጋር አሁንም ውይይቶችንና ሀገራዊ ምክክሮችን እያካሄደ መሆኑን ይገልጻሉ። በተለያዩ ግዚያት ሊፈጠሩ ይችሉ ነበር ያሏቸው ግጭቶችን መክታት የቻሉ ተቃራኒ ሐሳቦችን ያስታረቁና መስማማትን የፈጠሩ የተለያዩ ውጤቶችንም ማየት ይችላል ይላሉ። ይህ ከሆነ ታዲያ የኢትዮጵያ ችግር ለምን እየተባባሰ ሄደ? ሀገራዊ ምክክሮቹ ካሉት ተግዳሮቶችስ ለምን ገስፎ መውጣት አልቻለም? ስላቀረብኩት ጥያቄ ዶክተር ንጉሱ ለዚህ ተጠያቂው የፖለቲካ ባህላችን ነው ሲሉ ምላሽ ይሰጣሉ።
ጠንካራ ተግዳሮት ተብሎ የሚጠቀሰው ነገር አሁንም የፖለቲካ ባህላችን። የፖለቲካ ባህላችን ለረጅም ዓመታት በፍጹም ምክክርን የማይፈልግ ከላይ ወደ ታች ሀሳብን የሚችል እንደውም ምክክርን የሚገፋ አይነት ሆኖ ነው የቆየ። መንግስታት የተቀየሩበት ሁኔታ፣ አንዳንድ የተለያዩ ፖሊሲዎች ሀገራችን ላይ የተደረጉበት ሁኔታ፣ ሌላው ይቅርና ህገ መንግስት የተረቀቀበትና ህገ መንግስት በስራ ላይ የዋለበት ሁኔታ፣ ሰዎች ሁሉንም ሰው በትክክል ያሳተፈ ምክክር የተደረገበት የተስማማንበት አይደለም፣ ጭነት ይበዛዋል፣ ጫና ይበዛዋል የሚሉት ነገር ነው እና ይሄ ከረጅም ጊዜ ጀምሮ የባህል የፖለቲካ ባህላችን እንደዚህ ምክክርን ከግምት ውስጥ ያላስገባ በመሆኑ እንደው አላለም በቀላሉ አሁን ፖለቲካችንን ምክክሩን ይዘዱ፣ ምክክር አስፈላጊ ነው፣ ምክክር ይጠቅማል ብሎ በንድፈ ሀሳብ ደረጃ ዝም ብሎ ብንናገር ምንም የሚመጣ ነገር የለም። የፖለቲካ ባህላችን ይሄ እርስ በርስ ልዩነትን ማስተናገድ አለመቻል፣ ልዩነትን አለመታገዝ፣ የተለየ ሀሳብን እንደ ጠላትነት መቁጠር የመሳሰሉት ነገሮች ውስጣችን የተጣቡን ከባድ ነገሮች ናቸው እና እነዚህ ነገሮች አሁንም ለተወሰነ ጊዜ ምክክር በደንብ ሰርጾ ጠቃሚነቱ ገብቶን ተግባር ላይ መዋል እስክንጀምር ድረስ የሚፈትኑን ነገሮች ሊሆኑ ይችላሉ።
በፖለቲካው ባህል ዙሪያ ፕሮፌሰር መረራም ተመሳሳይ ሐሳብ አላቸው። ከሶስት አመት በፊት በዴስቲኒ ኢትዮጵያ ስር ተሰብስበው የኢትዮጵያን መዳረሻ የቀረጹ ሰዎች ዛሬ በድጋሚ አንድ ክፍል ውስጥ መገኘት መቻላቸውንም ይጠራጠራሉ።
በጣም የሚገርምሽ በዛን ጊዜ ያወጣነው ነገሮች በዚህ እንነጋገር የነበረው ሰዎች እርግጠኛ አይደለም አሁን መነጋገር መቻላችን። ሲናሪዮም በጋራ ተሰብስቦ ማውጣት ይቀርና በዛን ጊዜ በጋራ የጋራ እይታ የነበረን ሀገሪቷን በሀቅ እናሸጋግራለን ብለን እንትን ያለው በስልጣን ጉዳይ ሆነ በሌሎች መንገዶች እንዳልኩሽ እኮ አንዱ ተሳሪ ሆኗል። የታሰረ ያለ በሀገር ክደተቀ ሰው ሀገር የማይገባ ለምሳሌ ሰው አቃለው ሚኒስቴር ሆነው ደግሞ ወደ ላይ ከፍ ያሉ አሉ። ከፖለቲካ ወደ ዳር ተገፍቶ ተቃዋሚ ፖለቲካ ጎራውን የምንችለው ያክል አስተዋጽኦ እያደረግ የምንገኘው ሰዎች አለን። ስለዚህ በመጀመሪያ ደረጃ መሰብሰቡ ብቻ ላይ አይመስለኝም ማለት ነው። በጋራ ለመነጋገር የምንችልበት ሁኔታ መኖሩን እርግጠኛ አይደለሁም።
ይህ ከሆነ ታዲያ በኢትዮጵያ ለአመታት የተከማቸው የፖለቲካ ችግርና በልሂቃን መካከል ያለው አለመግባባትና አለመተማመንን ለመፍታት ምን መደረግ አለበት ስል የንጋት መንገድ አልተሳካም የሚሉትን ፕሮፌሰር መረራን ጠይቂያቸዋለሁ።
ሀቀኛ ብሔራዊ መግባባት ያስፈልጋል። ሀገሪቷ ከመገዳደር ፖለቲካ ወደ መደራደር ፖለቲካ መግባት አለባት ብለን እናምናለን። ይህንንም ስንገፋ ነበር። አሁንም አቋማች ያ ነው። ሌላ እኮ ማጂክ ፎርሙላ የለውም። የተሳካላቸው ሀገሮች ችግሮቻቸውን በተሻለ ሁኔታ ለመፍታት የሞከሩ ሀገሮች በዛ ነው ከመገዳደር ፖለቲካ ወደ መደራደር ፖለቲካ ነው የገቡት። ሀገሪቷና ህዝቦቿን በውይይት በድርድር ችግሮቻቸውን መሰረታዊ የሆኑ ችግሮቻቸውን ወደ መፍታት ነው የሄዱት። እኛ ደግሞ ያለመታደል ሆኖ ከንጉሱ መጨረሻ አመታት ጀምሮ ተመልሶ ታጥቦ ጭቃ ነው የሆነው። ያ የሆነበት ምክንያት ምንድን ነው? ፖለቲካውን በበላይነት የሚመሩ ይበልጥ ግን ስልጣን የያዙ የፖለቲካ ኃይሎች ስልጣናቸውን ለመደላደል ዳን ስስት የሚሆን ወደ ድርድሩ መውሰድ ላይ ችግሮች አሉ። ሀገሪቷና ህዝቦቿን ከገባችበት እጅግ በጣም አደገኛ የሆነ የፖለቲካ አጣብቂኝ በተለይም በጋራ ለማውጣት የተደረገው ዝርጉ ነገሮች አልተሳኩም።
ሀገራዊ መግባባትን ለማምጣትና የንጋትን መንገድ ለመጀመር አሁንም ይቻላል የሚሉት ዶክተር አርካም በበኩላቸው መንግስትና ለብዙ ግጭቶች መንስኤ የሆነ ነው ያሉትን አዲሱን የማህበራዊ ሚዲያን ጨምሮ የተለያዩ አካላት ኃላፊነታቸውን ከተወጡ የንጋት መንገድ ቀላል ነው ይላሉ።
ሁሉም ነገር በሂደት ነው። ክራይቷል በተለይ ቅራኔዎችን ግጭቶችን ለመፍታት እጅግ በጣም ቻይ መሆንን፣ እጅግ በጣም ወደ ሰፊ መሆንን፣ እጅግ በጣም ትዕግስተኛ መሆንን፣ እጅግ በጣም ጊዜ የሚፈጅና ጉልበት የሚፈጅ ነገር ነው ይሄ። የረጅም ጊዜ የታሪክ ችግር፣ የረጅም ጊዜ የባህል ችግር፣ የረጅም ጊዜ የርዕዮተ ዓለም ግጭት የነበረባት ኢትዮጵያ ነች እኮ። ጅንጉርጉር ያለች ሀገር ነች እኮ። ስለዚህ ይችን ሀገር ወደ ተሻለ ደረጃ ለማሸጋገርና አንድነቷ የጠነከረ ሉዓላዊነቷ የተጠበቀ ብሔረሰቦቿ የተፋቀሩባት ለምታ አርጋ በዓለም ደረጃ ላይ ታዋቂና ገናና ሆና የምትወጣ ሀገር ለማድረግ ሌበር ማድረግ ያለብን እኮ 24 ሰዓት ሙሉ ነው። የዚህም ወደ ህዝብ መውረድ፣ ህዝብን ማወያየት፣ ህዝብን ማስተማር፣ ህዝብን መቀስቀስ አስፈላጊ ነው። ጥላቻ እየሰፋ ነው። ጥላቻ በዛ። ይሄ ልክ አይደለም። ይህንን አሁንም ሬሌ ማቀራረብ ይቻላል፣ ማስቀረት ይቻላል። ዋናው መንገድ ጀት አይደለም፣ ታንክ አይደለም፣ መድፍ አይደለም፣ ጥይት አይደለም፣ መነጋገር ማስተማር ነው።
ዶክተር ንጉሱም እንዲሁ ሀገራዊ መግባባቱ አስፈላጊ መሆኑን መስማማት ብቻ ሳይሆን አሁን እንደ ዴስቲኒ ኢትዮጵያ ሌሎች መንግስታዊ ያልሆኑ ድርጅቶችና መንግስት በአዋጅ አቋቋመው ሀገራዊ ምክክር ኮሚሽን እየሰሩበት ያለው ጉዳይ መሆኑን ያሰምሩበታል። ሆኖም እስካሁን ብዙም ትኩረት አልተሰጠውም ያሉት እርቅና ይቅርታ በደንብ ተቋማዊ ቅርጽ ይዘው መጀመር እንዳለባቸው ተቆመዋል።
ግን በጣም መሰረታዊ የቀረ ነገር ነው እርቅ አላደረግንም። እንደዚህም ብለን የነበረውን ነገር ሰዎች አለን የሚሉትን ቅሬታ፣ ውስጣቸው ያለውን ቁጣ፣ ውስጣቸው ያለውን ቂም፣ ወደ በቀል ሊሸጋገር የሚችል ማንኛውንም ነገር ኩርሻቸውን፣ ቅሬታቸውን ቁጭ ብለን መስማት እንጀምራለን። አንዱ ይህንን ያደርግም ሀገራዊ ምክክሩ ነው። ኮርስ ግን ከዛ በተጨማሪ ሩዋንዳ፣ ደቡብ አፍሪካ የነበሩ ነገሮች የተቀረፉት እርቅና ይቅርታ በደንብ በጠነከረ ሁኔታ ስለተሰራ እንጂ ምክክር ብቻውን ያን ነገር አያደርግም። እና ወደ እርቅና ወደ ይቅርታ የሚያመሩን ነገሮች በደንብ ተቋማዊ ቅርጽ ይዘው እነሱም ባህላችን ሆኖ መቀጠል ያለባቸው ያንን እኛም አሁን በቅርብ የምንጀምራቸው የተለያዩ ነገሮች አሉ። ከሌሎች ተቋማት ጋር ሆነን ሌሎችም ተቋማት እንደዚህ እንደዚህ ያደረጉ እኔ ምንም ጥርጣሬ የለኝም ለውጥ ሊመጣ እንደሚችልና ንጋት ለኢትዮጵያ እንደሚመጣ።
በዴስቲኒ ኢትዮጵያ አስተባባሪነት ከሶስት ዓመት በፊት በተዘጋጀው የኢትዮጵያ አማራጭ መዳረሻዎች ላይም በብቸኝነት ሀገሪቱን ወደ ዲሞክራሲያዊ ስርዓት ያሻግራታል ተብሎ የተቀመጠው ንጋት ያዘለው ተስፋም ይሄ ነው። ህጋዊ ተቋማት ማሻሻያዎችን አድርገው የእርቅ ሂደቶች ተጠናክረው ማህበራዊ ቅራኔዎች በጠረጴዛ ዙሪያ ተፈተው ከቅራኔና ጥላቻ ይልቅ የይቅርታና እርቅ አስተሳሰቦች ተቀባይነት ጨምሮ በጋራ ሴቶች ላይ የተመሰረተ አንድነትን መፍጠር። ይህ ጣፈንታ በኢትዮጵያ ይሳካ እንደሆን በጊዜ ሂደት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየንና በውይይቱ የተካፈሉትን እንግዶች እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በየሳምንቱ ቅዳሜ በእንግዶ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ቀጥሎ ይቀርባል። መልካም ጊዜ።
ጤናስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መርጬ ለእናንተ የማጫውተውና እስከ 4 ሰዓት አብሬያችሁን ቆየው እንግዶልኝ ነኝ። በመጪው ማክሰኞ አሜሪካ 247ኛ የልደት በዓሏን ታከብራለች። የነጻነት ቀኗ ነው። በእንደ አውሮፓን አቆጣጠር 1776 ከእንግሊዝ አገዛዝ ነጻ የወጣችበት ቀን ነው። ነጻነቷ ይፋ የሆነበት ሰነድም የተፈረመበት ቀን ነው። ይህ ሰነድ በአገሪቱ ታሪክ ትልቅ ትርጉም ያለው ነው። ነጻነትን መሰረት ባደረገ መርህ ላይ አዲስ አገር የተወለደችበት ቀን ነው። ይህንን ቀን ምክንያት በማድረግ ታዲያ የዛሬውን የሙዚቃ ቃና የምንከፍተው ከዚህ በፊት ሌሎች ዜማዎችን ያስደመጠን ሬይ ቻርለስ አሜሪካ ዘ ቢዩቲፉል እያለ በሚያዜመው ስራው ነው። በዕለቱ በዓሉን በማስመልከት በሚዘጋጁ ስነ ስርዓቶች ላይ በብዛት ይደመጣል። ሬይ ቻርለስ አሜሪካ ዘ ቢዩቲፉል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቀዳሚ ምሽት የሚቀርብላችሁ የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። እያንገላታኝ ነው ያለ ነው ሳሚ ዳን። ምን እንደሚያንገላታው አብረን እንስማ። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። ሳስተናግዳችሁ የማመሸው እንግዶልኝ ነኝ። በሮሊንግ ስቶን አባሎቹ ሚክ ጃገር እና ኬት ሪቻርድስ ተጽፎ በዛው ባንድ የተዘፈነ ነው። የምንሻውን ነገር ሁሉም ማግኘት አስቸጋሪ እንደሆነ የሚነግረን ዘፈን ነበር። በየክለቡ ባንዶች በብዛት ይጫወቱታል። ታዲያ አንድ ወዳጅ አለኝ በዘፈኑ መሃል ጮክ ብሎ፣ እኔ ግን የፈለኩትን ነገር ሁሉም ማገኛለሁ ይላል። ያገሬው ሰዎች ይስቃሉ። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። ሳስተናግዳችሁ የማመሸው እንግዶልኝ ነኝ። ጨዋታ ይሰኛል። አቀንቃኙ ሰለሞን ጥጋቤ ነው። አዲስ ሙዚቃ ቀልቀል ለማድረግ ስፈልግ ነው ያገኘሁት። ወዝወዝ ለማለትም የሚመች ሙዚቃ ነው። ሰለሞን ጥጋቤ ነበር ከጫዋታው ጋር።
What you doing? Oh, you got plans. You got plans. Don't say that. I'm sipping wine. In a row.
Silk Sonic, Anderson Paak እና Bruno Mars በአቀንቃኝነት የያዘ ሙዚቃ ባንድ ነው። Leave the door open የሰኘው ሙዚቃ ነው። ቤቴን አጸዳድቼ በሩን ከፈታ አድርጌ እጠብቅሻለሁ እያለ ነው። Silk Sonic, leave the door open. አመሸ ደናደሩ ያለነ ኤፍኤም ታምሩ ለኔም ግዜ መሸ መስለኛል በዚሁ ሙዚቃ ላይ መስናበታችሁ ሳምንት በሙዚቃ ቃና እንገናኛለን እንግዶ ለኔ የሳምንት ሰው ይበለን ሰላም
የተከበራችሁ አድማጮቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አብቅቷል። ነገ እሁድ በ3 ሰዓት በመስተዋት ፕሮግራም እንገናኛለን። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። በደህና አደሩ።